The Voice of America!
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ሚያዝያ 4 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናገሩ። በሰሜን ሸዋ በቅርቡ በተከሰተው ግጭት ከመኖሪያቸው የተፈናቀሉ በብዙ ሺህ የሚቆጠሩ ሰዎችን ወደ መኖሪያቸው ለመመለስ ጥረት እየተደረገ መሆኑ ተገለጸ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ናስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናግረዋል። የሱዳን ጦር አሁንም በአካባቢው እንደሚገኝና ቤቶችንም እያቃጠለ መሆኑን ነው አመራሮቹና ነዋሪዎቹ ለአሜሪካ ድምፅ የተናገሩት። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በኮቪድ-19 ዜና በኢትዮጵያ ከጤና ሚኒስቴር ባገኘነው በትናንት ዕለታዊ የወረርሽኙ ይዞታ መረጃ መሰረት በ24 ሰዓቱ ጊዜ ውስጥ በኮቪድ-19 ሳቢያ የ28 ሰዎች ሕይወት ማለፉን ያሳያል። በዚሁ ጊዜ ውስጥ የኮሮና ቫይረስ ምርመራ ከተደረገላቸው 8083 ሰዎች ውስጥ ቫይረሱ 1741 ላይ መገኘቱንም መረጃው አያይዞ ጠቁሟል። 971 ሰዎች በጽኑ የታመሙ መሆናቸውንም ነው መረጃው አያይዞ ያመለከተው። እስከ ትናንትና ዕለት በነበረው ጊዜ ውስጥ ኢትዮጵያ ውስጥ በኮቪድ-19 ምክንያት ሕይወታቸው ያለፈው ሰዎች ቁጥር 3174 መድረሱንም ዕለታዊ መረጃው ይጠቁማል። አፍሪካ 100 በመቶ ጸረ ኮቪድ-19 ክትባት የምታስገባው ከውጭ ነው። ይህንን ሁናቴ ለመለወጥ ከፍተኛ ፍላጎት ያላቸው አንዳንድ የአፍሪካ ባለስልጣናት ክትባቱን በአህጉሪቱ ውስጥ ለማምረት ማምረቻውን ማቋቋም ይፈልጋሉ። የጆሃንስበርግ ዘጋቢያችን አኒታ ፓውል በዚህ ዙሪያ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
ጸረ ኮቪድ-19 ክትባቶችን በቅርቡ ማምረት የጀመረችው ደቡብ አፍሪካ ከአህጉሪቱ ብቸኛዋ የክትባቱ አምራች ሀገር ሆናለች። በአፍሪካ ኮቪድ-19ን በተመለከተ ከሌሎች አካባቢዎች ጋር ሲነጻጸር ቁጥሩ ዝቅተኛ ቢሆንም ክትባቱን የማዳረስ ዘመቻን በተመለከተ ግን መዘግየት ታይቷል። ባለሙያዎች ይህንን ሁኔታ ለማስተካከል ይረዳል ያሉትን የጸረ ክትባት ማምረቻ መክፈትን የተመለከተ ትልቅ እቅድ ይዘው በድረገጽ አማካኝነት በዚህ ሳምንት ስብሰባ ላይ ናቸው። ከዓለም አንድ አራተኛ የሚሆነው የጸረ ኮቪድ-19 ክትባት በአሜሪካኖች እጅ ውስጥ ነው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በዓለም ዙሪያ ከሚሰጡት ክትባቶች በሙሉ አነስተኛ ገቢ ያላቸው ሀገሮች ነዋሪዎች የሚያገኙት ከአንድ በመቶ በታች ብቻ ነው ብለዋል።
ክትባቱን እና ሌሎች አስፈላጊ የሆኑ የጤና ምርቶችን በፍጥነትና በፍትሐዊነት በጣም በሚያስፈልጉበት ቦታ ለማድረስ ዓለም አቀፉ የማምረት አቅምና የአቅርቦት ሰንሰለቶች በቂ አለመሆኑን ወረርሽኙ አሳይቶናል። ለዚህም ነው በአፍሪካ የክትባቱን ማምረቻ አቅም ማጎልበት በጣም አስፈላጊ የሚሆነው።
የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚና የምጣኔ ሀብት ባለሙያዋ ቬራ ስዌንግዌ በበኩላቸው በወረርሽኙ 100 ሚሊዮን አፍሪካውያን በድህነት ውስጥ እንዲወድቁ እንዳደረጋቸው ጠቅሰው 30 ሚሊዮን ሰዎች ደግሞ ሥራ አጥ ሆነዋል ብለዋል። አህጉሪቱ የህክምና ማምረቻ መገንባት ከቻለች ለ6 ሚሊዮን ዜጎች የሥራ ዕድል መፍጠር እንደሚቻል ግምታቸውን አስቀምጠዋል። የክትባት ማምረቻ መገንባት አስፈላጊነቱን በተመለከተም ተከታዩን ብለዋል።
There has been a long conversation about vaccine production. We have about 80 different variables that get into the vaccine production. So yes, Africa should produce vaccines.
የክትባቱን ምርት በተመለከተ ለረጅም ጊዜ ውይይት ተካሂዶበታል። ወደ ክትባቱ ምርት የሚገቡ ወደ 80 የሚሆኑ የተለያዩ ንጥረ ነገሮች አሉን። ስለዚህ አዎ አፍሪካ ክትባት ማምረት አለባት።
ኮንጆ ኢላላ እቅዱ ጊዜ ትኩረትና ገንዘብን እንደሚጠይቅ ገልጸዋል።
ጽዮንን ለዘገባው አመሰግናለሁ። በኮቪድ-19 ዜና ነው መንቆየው። በአለም ዙሪያ የኮሮና ቫይረስ ስርጭት ለ7ኛ ተከታታይ ሳምንታት በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር ደግሞ ለ4ኛ ተከታታይ ሳምንት ማሻቀቡን የዓለም የጤና ድርጅት አስገነዘበ። በዚህ የአውሮፓ 2021 ዓመተ ምህረት መጀመሪያ ላይ አሃዞቹ ለ6 ሳምንታት በተከታታይ ሲቀንሱ እንደነበረም አያይዞ አስታውሷል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ዛሬ በጄኔቫ የድርጅቱ ጽህፈት ቤት ባደረጉት ገለጻ ባለፈው ሳምንት ወረርሽኙ ከተቀሰቀሰ ወዲህ 4ኛው የአንድ ሳምንት ከፍተኛ የቫይረሱ ተጋላጮች ቁጥር የተመዘገበ መሆኑን አመልክተዋል። ዶክተር ቴድሮስ በቫይረሱ ለተያዙትና ህይወታቸው ላለፈው ሰዎች ቁጥር ማሻቀብ በሚወሰዱት የወረርሽኙ መከላከያና መቆጣጠሪያ እርምጃዎች ተግባራዊ ማድረግ ላይ ያለው ውዥንብር ቸልተኝነትና መዘበራረቅ መሆኑን አስረድተዋል። አስከትለውም ንጽህናንና ማህበራዊ ርቀትን መጠበቅ፣ አፍና አፍንጫን በጭንብል መሸፈንና የቫይረሱን ምርመራዎች መቀጠል የመሳሰሉት የመከላከያ እርምጃዎች የሚሰሩ ናቸው። እነዚህን እርምጃዎች በትክክል ተግባራዊ በማድረግ የቫይረሱን ስርጭት መቀነስ የቻሉ በርካታ ሀገሮች አሉ ብለዋል። በሌላ በኩል አሉ የቫይረሱ መዛመት ማሻቀቡ በቀጠለባቸው ሀገሮች ተዘግተው የነበሩ ምግብ ቤቶች፣ የምሽት መዝናኛ ክበቦችና ገበያዎች ተከፍተው ይታያሉ። ቫይረሱን መከላከያ መንገዶችም እንብዛም አይከበሩም ብለዋል። የዓለም የጤና ድርጅት እንቅስቃሴዎች በዘላቂነት እንዲታገዱ የሚፈልግ አይደለም። የህብረተሰቦችና የኢኮኖሚ እንቅስቃሴዎች እንዲከፈቱ፣ ሰዎች ከቦታ ቦታ መዘዋወር እንዲጀምሩ እንሻለን። ነገር ግን በአሁኑ ጊዜ በበርካታ ሀገሮች የጽኑ ህሙማን ህክምና ክፍሎች ከአቅም በላይ ተጨናንቀዋል። የሰው ህይወት እየጠፋ ነው። ይህን ደግሞ ሙሉ በሙሉ ልንከላከለው እንችላለን ሲሉ ዶክተር ቴድሮስ አስገንዝበዋል። በአመቱ መጀመሪያ አሃዞቹ ቀንሰው ማየታችን ወረርሽኙን ልንገታው እንደምንችል ማሳያ ሊሆነን ይገባል ሲሉም የዓለሙ የጤና ድርጅት ዋና ስራ አስኪያጅ ጨምረው አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ከሳውዲ አረቢያና ከተባበሩት የአረብ ኤሚሬቶች ለዘንድሮ የግብርና ምርት ማሳደጊያዋ የሚውል 400 ሚሊዮን ዶላር እርዳታ ልታገኝ መሆኑን የሱዳን መንግስት የዜና አገልግሎት ሱና አስታወቀ። ሳውዲ አረቢያ ለሱዳን የትብብር ኢንቨስትመንቶች የሚውል 3 ቢሊዮን ዶላር ልታዋጣ ቃል የገባች ሲሆን ሌሎችም በዚሁ ዙሪያ እንዲሳተፉ እያበረታታች መሆኗን በቅርቡ የሱዳን የካቢኔ ጉዳዮች ሚኒስትር ኻሊድ ኦመር ዩሱፍ ለሮይተርስ መናገራቸው ይታወሳል። በተጨማሪም ሳውዲ አረቢያ የ1.5 ቢሊዮን ዶላር እርዳታ ከሁለት ዓመታት በፊት ልትሰጠን መጀመሪያ ቃል የገባችልንን ተግባራዊ ልታደርግልን በድጋሚ ቃሏን አጽንታለች ስትል ሱዳን ባለፈው መጋቢት ወር ማስታወቋ ይታወሳል። ሳውዲ አረቢያና ኤሚሬትስ በጋራ ለሱዳን የ3 ቢሊዮን ዶላር እርዳታ ሊሰጡ ቃል ገብተው የነበረ ሲሆን ሱዳን 750 ሚሊዮኑ ተለቆልናል፣ ከዚያ ውስጥ 500 ሚሊዮኑ ማዕከላዊ ባንካችን ገብቷል ብላ እንደነበረ የሮይተርስ ዘገባ አስታውሷል። ትናንት እሁድ በካርቱም ከሳውዲ አምባሳደር ጋር የተነጋገሩት የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ሀገራቸው ከሳውዲ ጋር ስምምነት የተደረጉባቸውን ጉዳዮች በሙሉ ለማንቀሳቀስ ዝግጁ መሆኗን እንዳረጋገጡ ከካቢኔያቸው የወጣው መግለጫ አመልክቷል። የተባበሩት መንግስታት ድርጅት ሰሜን ናይጄሪያ ውስጥ በሚገኙ የዓለም አቀፍ የረድኤት ድርጅቶች ማዕከሎች ጥቃት መድረሱን አስታወቀ። ቅዳሜ ሌሊት ዳማሳክ የምትባለው ከተማ ውስጥ ለተፈጸመው ጥቃት ኃላፊነት የወሰደ የለም። ሆኖም ከቦኮ ሐራም የተገነጠለው ስዋፕ ተብሎ የሚጠራው ቡድን በጥቃቱ አድራሽነት ተጠርጥሯል። ቡድኑ ለዓለም አቀፍ የእርዳታ ድርጅቶች እርዳታ የምትሰጡ ናይጄሪያውያን የጥቃት ኢላማ እናደርጋችኋለን ብሎ ሲዝት ቆይቷልና። በቅዳሜው ጥቃት ከተጎዱት ዓለም አቀፍ የእርዳታ ድርጅቶች አንዱ የሆነው የኖርዌይ የስደተኞች እርዳታ ድርጅት ለሲቪሉ ሕዝብ እርዳታ የምናጓጉዙባቸው ተሽከርካሪዎች ወድመውብናል ሲል አስታውቋል። ኢራን በናታናዝ የኒውክሌር ማዕከሏ ላይ ለደረሰው የኃይል መቋረጥ እስራኤልን ከሰሰች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሳኢድ ካታቢዛድ በሰጡት ቃል በደረሰው የኃይል መቋረጥ የዩሬኒየም ማበልጸጊያዎች ላይ ጉዳት መድረሱን አስታውቀው ኢራን በእስራኤል ላይ በውል ይህ ነው ያላሉትን የበቀል እርምጃ እንደምትወስድ ተናግረዋል። የኢራን የኒውክሌር ድርጅት ዋና ኃላፊ አሊ አክባር ሳልህ ትናንት እሁድ ማዕከሉ ላይ የደረሰው ተግባር የኒውክሌር አሸባሪነት ድርጊት ነው ሲሉ መግለጻቸው ተጠቅሷል። ይህንን ተግባር እናወግዘዋለን፣ ዓለም አቀፍ ድርጅቶችና ዓለም አቀፉ የአቶሚክ ኃይል ድርጅትም ጭምር አድራጎቱን በመቃወም ሊጋፈጠው እንደሚገባ አጥብቀን እናሳስባለን ማለታቸውን የመንግስቱ ቴሌቪዥን አክሎ ገልጿል። የኢራንን የኒውክሌር መርሃ ግብር የሚቆጣጠረው የተባበሩት መንግስታት ድርጅቱ ተቋም ዓለም አቀፍ የአቶሚክ ኃይል ድርጅት ስለተከሰተው ሁኔታ እንደሚያውቅና እየተከታተለው መሆኑን አመልክቷል። በዝርዝር ያብራራው ነገር ግን የለም። ዘ ኒውዮርክ ታይምስ ጋዜጣ ስለ ጉዳዩ መረጃ እንደተሰጣቸው የገለጹ ሁለት የደህንነት መኮንኖችን ጠቅሶ ዘግቧል። የደረሰው አደጋ የኢራንን የዩሬኒየም ማበልጸግ አቅም በእጅጉ የጎዳው መሆኑን ገልጸው ወደ ቀደመው አቅሙ ለመመለስ እስከ 9 ወር ድረስ ሊወስድበት እንደሚችል መናገራቸውን ታይምስ ጠቅሷል። የዩናይትድ ስቴትስና የእስራኤል የስለላ መኮንኖች በኢራኑ የኒውክሌር ጣቢያ ላይ በደረሰው የኃይል መቋረጥ የእስራኤል እጅ እንዳለበት መናገራቸውንም ታይምስ አስታውቋል። ዩናይትድ ስቴትስና እስራኤል በጉዳዩ ላይ ለጊዜው አስተያየት አልሰጡበትም። በመጨረሻም በእስራኤል የሁለት ቀናት ጉብኝት ያካሄዱት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትናንት ከእስራኤል አቻቸው ቤኒ ጋትስ ጋር ተወያይተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናግረዋል። የሱዳን ጦር አሁንም በአካባቢው እንደሚገኝና ቤቶችንም እንደሚያቃጥል ነው አመራሮቹና ነዋሪዎቹ ለአሜሪካ ድምፅ የተናገሩት። አሴር ምስጋናው ዘገባ አድርሳናለች።
ከሰባት ወር በላይ ያስቆጠረው የኢትዮጵያና የሱዳን ድንበር ውዝግብ መቋጫ ሳይገኝለት አሁንም እንደቀጠለ ነው። የሱዳን ጦር ድንበራችንን ጥሶ ገብቶ ጥቃት እየፈጸመብን ነው ብለው ቅሬታ እያሰሙ የነበሩት በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ የሹመት መንዱ ከቀበሌ ነዋሪዎች አሁንም በሱዳን ጦር ጥቃት እየተፈጸመብን ነው ይላሉ። የመኖሪያ ቤታቸው በሱዳን ጦር እንደተቃጠለባቸው የሚገልጹት አቶ መልክ ያላምረው ከነዋሪዎቹ አንዱ ናቸው።
ቤት የእርሻ ካምቡ በሽሮ በሙሉ ቤቱ እኔ ማመን ማለም የነበረው ሰሊጥ ማሽላ ጥጥ ነው ማመርት የነበረው። ከዛ እርሻ ከ500 ኩንታል ያላነሰጥም ይሆን ከዛው ላይ ከብቱም በዚህ በሱዳን ድንበር በጠረፍ ባሉት አርብቶ አደሮች እየተጎዳው ነው ምኖረው። ብዙ ጊዜ ግማሹን ጊዜ መከላከያ እየወሰድኩ በአካቸው እያልኩ እየለመንኩ ግማሹን ጊዜ እየተለማመንኩ ያው በቃ በዚህ ነው ያለሁት። ባለፈው ከኛ አካባቢ ተዘራ ምናምን የሚባል ሰውዬ ሁለት ትራክተር ሂደዋል፣ ወደ ሶስት ሰው ተገሏል። ተኛ ራቅ ያለ የአንድ ሰዓት መንገድ ቢሆን እንደዛ ነው ከኔ መሽሮ። አሁን ደግሞ ከኛ አካባቢ ሲዞሩ ነው የሚውሉት እና እንዳይመጡ እንዳይገቡ ወደ እርሻ እንዳይገቡ እያሉ መለከት ነው የሚሉ ያለ ለዚህ እዛ አካባቢ ለሚሄዱ ገበያ ምናምን ደርሰው ለሚመጡ እና መሬት የኛ ነው እያሉ ነው ያለ። ግንቦት 27-28 ሰሪ ነው ምንዘራ ነበር። አሁን ግን እንኳን ምንዘራ በስጋት ላይ ነው ያለ ነው ራሱ መሄድም አልቻለም። ያው የጊዜ ሆኖ ችግሩ የሚደርሰኝ መንግስትም ግብርና ሰሊምም ሆነ እንዴት ነው ብሎኝ ጥጡም ቢበላ ቢከስርብኝ ቢቃጠል መሽሮ ብቅ ብሎ አይቶ የግብርና ሰሊም ልማት አይልም መቶ አይቶኝም ያውቅ የለም።
ሌላው አስተያየት ሰጪ አቶ ባንት አምላክ በላይ በበኩላቸው የሱዳን ጦር ወቅቱን ተከትለን የእርሻ ስራችንን እንዳናከናውን ችግር እያደረሰብን ነው ብለዋል።
እያቃጠሉት ነው። በይ ሰሞን ሄደው ነበረ
እጅ ነበረ ቀደምት የተቃጠለው አሁን እሱ የመልኬን የነበረ አሁን ሰልስ ነው ተቃጥሏል። ሀሙስ ለ አሁን ያው ከሰል ነው የሚቆርጠው። አሁን ግራር ከሰል አሁን እንግዲህ እንዳለው አማረ እነ ማሩ በላይ እነ አጠቃላይ የሽምታ ወደ ላይ ግራር ለጥቶ አልተረፍም። እየቆረጡ ነው ከሰል ይቆርጣሉ። በካርቦንም ግን ወመኪና ነው የሚችል ከአንድ አሁን በእርግጥ አላረጉም። ተኛ በታች ደት ነው ወደ
በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ ሹመት መንዱቃ ቀበሌ ዋና አስተዳዳሪ አቶ አለሙ አወቀ በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን ገልጸዋል።
በተከታታይ እንግዲህ ከቃጠሎ እስከ ሀብትና ንብረት ተፈጥሮ ሀብት የሚያህል ነገር እየዘረፉ ያላቋረጠ ትንኮሳ እያደረጉ እንደሆነ ያው በተደጋጋሚ መረጃ እየሰጠነ ለመንግስትም ችግሩን ያው በአመራር ደረጃ ከወረዳ ጀምሮ ያለውን ነገር እያስታወቅነ ነው ያለ ነው። አሁንም ቢሆን ያው ገና ግንቦት ሰኔ ላይ አርሶ አደሩ ወደ ማሳው ተረጋግቶ እንዳይገባ የእርሻ ስራ ተረጋግቶ እንዳይሰራ አታርሱም ማሳታቀዱም በሚል ነገር የእነሱ በእነሱ አባባል ሊሳሻ የሚውሉት አለ። በእኛ ግን ያው ታጣቂ የምንለው እየገቡ የሚያስፈራሩበት የሚያንገራግሩበት ተደንባጭ የሆነ ነገር አለ እና በአሁኑ ሰዓት አርሶ አደሩ በተደጋጋሚ ችግሩንም ቅሬታውንም እያቀረበ ነው። እስካሁንም ድረስ በቦታው ድረስ ተገኝቶ ያው እኛም እንደ መንግስት ያለው አመራርም ለምን የሚል ነገር በእውነት ክትትል አላደረገም። ትንሽ እይታም የተነፈገ ይመስላል። ያው መንግስት ከሚሰራቸው ሸርክ ስራዎች እና አሁን እየተደረገ ካለው ሀገራዊ ለውጥ አንጻር ያው መንግስት የሚሰራው ሸርክ ስራ ቢኖርም በተለይ በእኛ አካባቢ ደግሞ እንዲህ አይነቱ የእነሱ ትንኮሳ እስካሁንም መቆም ባለመቻል ያው አርሶ አደሩ አሁን ቢሆን ቅሬታውን ለመራሩም ለመንግስት እያቀረበ ነው ያለ። አሁን ደግሞ ነገሩን አስቸጋሪ የሚያደርገው አሁን ምድረ ሱዳን ላይ በተጨባጭ ያው ከሰሜኑ ሀገራችን ግጭት ጋር በተያያዘ ወደ ሱዳን የገባ ኃይል እንዳለ ይታወቃል። ያከጅም ተወሰራ ነው። በተመሳሳይ ቅመምቶችም ይሄ የኛ ሰው የኛ ዜጋ ከእነሱ ጋር ተቀላቅሎ እያስቸገረ ያለ እነሱም አይዞህ በርታ የሚል አካል ያለ መሆኑን የሚያሳይ ነገር አለ። በተለይ በታች አርማጮ የገቡበት ሶስት አራት ሰራዊቱ ይዞት የነበረውን ቦታ ወደ ሰሜን ሀገራችን ክፍል ሰራዊቱ ሲሄድ ዘለው እንደገቡ አሁን የክርክርና የዲፕሎማሲ ጉዳይ ስለሆነ እዛ ቦታ ይህ ጦር አልወጣም። እኔ እስከማውቀው ድረስ ከእኛ በበታች ነው መልስ ገበያ የሚባል ቦታ ላይ ቢያንስ አሁን ሁለት አመት ሶስት አመት ያህል ያው ቦታውን እንደያዙ አንወጣም በሚል እስካሁን ድረስ የሱዳን ሰራዊት እንዳለበት ነው የሚማቀ።
ኢትዮጵያና ሱዳን በሚዋሰንባቸው ድንበሮቻቸው አካባቢ የተፈጠረውን ግጭት አስመልክቶ አንዱ ሌላውን ወገን ተጠያቂ ሲያደርጉ መቆየታቸው ይታወሳል። ሰሞኑን ከአውሮፓ ሕብረት ልዑካን ጋር ውይይት ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ወረራ ሲሉ የገለጹትን ይህንን የሱዳን ድርጊት ማንሳታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። የዓለም አቀፉ ማህበረሰብ ሱዳን የኢትዮጵያን ሉዓላዊ መሬት በወረራ መያዟን ተከትሎ ማውገዝ የሚጠበቅበት ቢሆንም ይህንን አለማድረጉ አሳዛኝ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ በኢትዮጵያ በኩል ችግሩ በሰላማዊ መንገድ መፍትሄ እንዲያገኝ ጽኑ አቋም ያለ መሆኑንም ለአውሮፓ ህብረት የልዑካን ቡድን አብራርተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ባለፈው ቅዳሜ በነቀምቴ ከተማ በደረሰው የቦምብ ፍንዳታ የሰው ህይወት መጥፋቱንና በርካቶች መቁሰላቸውን ፖሊስ አስታወቀ። የከተማይቱ የፖሊስ አዛዥ የጥቃቱን ፈጻሚዎች ማንነት ተናግረዋል። ተጠርጣሪዎች መያዛቸውንም አስታውቀዋል። ናኮር መልካ ዝርዝር ዘገባውን ልኮልናል።
ከትናንት በስቲያ ቅዳሜ በነቀምቴ ከተማ አንድ ሆቴል ላይ በደረሰ የቦምብ ፍንዳታ የአንድ ሰው ሕይወት ማለፉንና ሌሎች 9 ሰዎች መቁሰላቸውን በኦሮሚያ ልዩ ኃይል ፖሊስ የነቀምቴ ከተማ አዛዥ ኮማንደር ግርማ አብዲስ አገለጡ። በፍንዳታው የመቁሰል አደጋ ከደረሰባቸው 3 የመንግስት ጸጥታ አስከባሪ አባላት መሆናቸውን አስታውቀዋል።
ጋላነ ከምቴ ጋያው ረቆ ከሰከነ ትሩ ትሪሱ ቁባ ከብዱ ገዚ ሞያ ወር ማናው ማታ ካሚ ገኛስ ወልተይ ቦ የንሰ ጉዳ ቱቱረ ካና ግድት ሞ ረንጋዳ
የነቀምቴ ከተማ የጸጥታ ችግር ውስጥ እንደነበረች ታውቃላችሁ። ከህብረተሰቡ ጋር በመተባበር ለውጥ ታይቶ የነበረ ቢሆንም ባለፈው ቅዳሜ ዕለት ከምሽቱ 2 ገደማ ላይ በአንድ ሆቴል ላይ ቦምብ ተወርውሮ በሰውና ንብረት ላይ ጉዳት አድርሷል። አንድ ከሆቴሉ ጎን በሱቅ ስራ የምትተዳደር ሴት ህይወቷን ያጣች ሲሆን የቆሰሉ 9 ሰዎች ናቸው። ከነዛ መካከልም 3 የጸጥታ አስከባሪ አባላት ናቸው። በማህበራዊ ሚዲያ የፖሊስ ኃላፊ ተገሏል ተብሎ የተሰራጨው መረጃ ሐሰት ነው። ከጸጥታ መካከል የሞተ የለም። በብዛት የተጎዱት ሲቪሎች ናቸው ብለዋል። ጥቃቱን የፈጸሙት አባቶርቤና ሸኔ የተባሉ ቡድኖች እንደሆኑ እንጠራጠራለን ያሉት የፖሊስ አዛዡ ከፍንዳታው ጋር በተያያዘ ተጠርጣሪዎችን መያዛቸውን አመልክተዋል። የተያዙትን ሰዎች ቁጥር ግን አልገለጡም። ይህን ቦምብ የወረወረው ሸኔ ነው። ሸኔና አባቶርቤ አንድ ላይ በመሆን ይህንን ከተማ ሲያስቸግሩ ሲያሸብሩ ነበር። በአሁኑ ሰዓት ህዝቡን በማሸበር ላይ ያለው ሸኔ ነው። ብዙ ተጠርጣሪዎችን ይዘናል። በህብረተሰቡ ጥቆማም ገና የምንይዛቸው አሉ ብለዋል። የጥቃቱን ፈጻሚዎች ማንነትና ግንኙነት በተመለከተም ተከታዩም ብለዋል። ስማቸው ብቻ ነው የተለያየው እንጂ አላማቸው አንድ ነው። አብረው ነው የሚሰሩት። አባቶርቤ ከተማ ውስጥ በመሆን ሰዎችን ይገላል፣ ቦምብ ይወረውራል። ሸኔ ደግሞ ጫካ ውስጥ ሆኖ የሽፍታ ስራ፣ የአሸባሪ ስራ ነው የሚሰራው። ለዚህም ብዙ ማስረጃ አለን። ከዚህ ጋር በተያያዘም ብዙ ሰዎችን ይዘን እየመረመርን ነው ብለዋል። ህብረተሰቡ በጋራ በመሆን የየአካባቢውን ሰላም መጠበቅ ይኖርበታል ሲሉም ኮማንደር ግርማ አሳስበዋል። ጥቃቱ የተፈጸመበት የሆቴል ባለቤት አቶ ፈለቀ አለሙ ከደንበኞቻቸው መካከል እንጂ ከሰራተኞቻቸው መካከል በጥቃቱ የቆሰለ እንደሌለ በማረጋገጥ በግምት 50,000 ብር የሚሆን የንብረት ውድመት እንደደረሰባቸው ተናግረዋል። በጥቃቱ ለቆሰሉ ሰዎች የሕክምና እርዳታ ካደረጉ የነቀምቴ ስፔሻላይዝድ ሆስፒታል የሕክምና ክፍል ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ በቅርቡ ከአሜሪካ ድምፅ ጋር ባደረጉት የስልክ ቃለ ምልልስ የሚመሩት ቡድን አንድም ንጹህ ዜጋ ያለመግደሉንና ፈጽሞ የተገኘ ላይም እርምጃ ይወሰድበታል ማለታቸው ይታወሳል። ቀደም ሲልም አባቶርቤ ከሚባለው ቡድን ጋር ግንኙነት የለንም ብለው ነበር። ለአሜሪካ ድምፅ ናኮር መልካ ካምቦ።
በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች ወረዳዎች በተቀሰቀሰው ግጭት ከሰሜን ሸዋ ዞን የፍራታ ግድም ወረዳ ተፈናቅለው የነበሩ 30,000 የህብረተሰብ ክፍሎችን ድጋፍ እያደረገ መሆኑን የወረዳው አስተዳደር አስታወቀ። ተፈናቃዮችን በዘላቂነት ለማቋቋም ከ120 ሚሊዮን ብር ያላነሰ ያስፈልጋል ተብሏል። መስፍን አራጌ ዝርዝር አለው።
የወረዳው ዋና አስተዳዳሪ ደምሰው መሸሻ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ የቅርብ ጊዜውን ጨምሮ አራት ጊዜ በከባድ የጦር መሳሪያ የታገዘ ግጭት በአካባቢው መከሰቱን አስታውሰው የቅርቡ ግን በጉዳቱ መጠን ባስከፈለው የህይወት መስዋዕትነት ባስከተለው የአካል ጉዳትና የንብረት ውድመት እጅጉን ይልቃል ብለዋል። ግጭቱን ተከትሎ በአጣዬ ከተማና በኤፍራታ ግድም ወረዳ በሚገኙ የተለያዩ ቀበሌዎች 60 ሺህ የሚደርሱ ሰዎች ከቤት ንብረታቸው መፈናቀላቸውን ጠቁመዋል።
የተፈናቀሉት አንደኛ ጀውሃ ቀበሌ ሙሉ ለሙሉ ተፈናቅለዋል። የተወሰኑ ናቸው የሚቀሩት። እነሱም ተፈናቅለው ትውልድ ነበር። አሁን በቅርቡ ወደ የቤታቸው እያስገባ ናቸው። ሁለተኛው ነገሶ ቀበሌ ሙሉ ለሙሉ ነው። የነገሶ ቀበሌ አንድም ሰው አልገባም ወደ ቀበሌ ማለት ነው። በሶስተኛ ደረጃ መንተኬ ሸረፋ የሚባል የአንድ ጎጥ የአንድ መንደር ሰው ከ108 በላይ ቤት የተቃጠለባቸው እነዚህ ሰዎች አሁንም አልተመለሱም ማለት ነው። እና አንደኛ ሌላም አራተኛ ቀበሌ ላይ የተወሰኑ አንድ 40 የሚሆኑ አባወራዎች አሉ። በአጠቃላይ አራት ቀበሌ ላይ ነው የከተማውን ሳይጨምር ማለት ነው። የከተማው ሶስት ቀበሌ ነው ያለው። 01 ቀበሌ ያው ሙሉ በሙሉ በሚባል ደረጃ ሰው ተፈናቅሏል።
አጣዬ ከተማ ማለት ነው።
አጣዬ ከተማ ላይ ማለት ነው።
በአካባቢው የተፈጠረውን አንጻራዊ ሰላምና መረጋጋት ተከትሎ ተፈናቅለው የነበሩ ሰዎች ወደ ቀያቸው እየተመለሱ መሆናቸውም ታውቋል።
አንጻራዊ ሰላም ከጊዜ ወደ ጊዜ እየተፈጠረ በመምጣት መከላከያ የተለያዩ ጸጥታ ኃይል እንደዚህ በመግባታቸው በአካባቢው በርከት ያለው ሰው ተመልሶ ወደ የቀየው ተመልሷል። እስካሁን ያልተመለሱት ከተፈናቀሉት ውስጥ 19963 የሚሆኑት እስካሁን አልተመለሱም ማለት ነው።
ይሁን እንጂ ወደ ቀያቸው ሲመለሱ አብዛኞቹ ጎጆቸው በመቃጠሉ ንብረታቸው በመውደሙና ማሳቸው በመጎዳቱ ወረዳው በመጠለያ ለማቆየት መገደዱን አስረድተዋል።
እንግዲህ እነዚህ አካላት ለጊዜ አሁን ያሉ በየትምህርት ቤትና በተለያዩ ተቋማት በድንኳን በመሳሰሉት ነው የተቀመጡት። ለጊዜው ነው ያው ቋሚ የሆነ ነገር ዘላቂ ማቋቋም እስኪደረግላቸው ድረስ እንደዚህ በጊዜ አይነት ተጠለው ነው ያሉት። አንዳንዶችም ዝም ብለው በየዘመድ ቤት የተቀመጡ አሉ።
የተፈናቀሉት ወይም ተፈናቅለው የነበሩት የተመልሰው በድንኳን በትምህርት ቤቶች እና ሌሎች እንደዚህ ተቋማት ላይ የተሰባሰቡት እና ወቅቱ እንደሚያውቁት ኮቪድም አሳሳቢ ሁኔታ ደረጃ ላይ የደረሰበት ከአየር ንብረቱ መሞቅ ጋር ተያይዞ ተላላፊ በሽታዎች ሊከሰቱ የሚችሉበት አጋጣሚ ስለሚኖር በተለይ በጤና ድጋፉ ላይ እኒህን የህብረተሰብ ክፍሎች በማገዝ ደረጃ ምን እየተደረገ ይሆን?
እንግዲህ እስካሁን ምንም የተደረገላቸው ነገር የለም። ለህፃናት እየተጎዱ ናቸው ያሉት ትናንት በተለይ ንግስ ቀበሌ ገብቼ ነበር እና እዛ አካባቢ ላይ እንደተባለ አንድ ላይ ተሳስቦ በህብረት በመኖራቸው ጤናው ላይ ችግር እያጋጠመ ነው። የተደረገ በወረዳ ደረጃ የተወሰነ ለመድኃኒት ናም በመግዣ የመጣ ገንዘብ አለ። እሱ በአስቸኳይ ተገጾ አሉት 7 ጤና ጣቢያዎች በዚህ ጉዳት የደረሰባቸው አካባቢ ለማሰራጨት ሲጨሙ ሞክሯል። ነገር ግን በተለይ እነዚህ የተፈናቀሉት አካባቢ ላይ እንዳርሶ በማስ በህብረት የሚኖሩ ስለሆነ ስለዚህ እሱ ላይ ድጋፍ ያስፈልጋቸዋል። እስካሁን ግን ያን ያክል በአካል የተደረገላቸው ነገር የለም ማለት ነው።
ጥያቄውን አቅርባቸዋል።
ጥያቄውን አቅርበናል። በጤና በኩል
ግለሰቦችን ጨምሮ መንግስታዊና መንግስታዊ ያልሆኑ አካላት በቁሳቁስ በዕለት ደራሽ ምግብ፣ በአልባሳትና በሌሎች ዘርፎች ያደረጉት ድጋፍ 10 ሚሊዮን ብር እንደሚገመት ያመለከቱት አቶ ደመሰው ተፈናቃዮቹን በዘላቂነት ለማቋቋም ግን ከ120 ሚሊዮን ብር በላይ ያስፈልጋል ብለዋል።
ቤት የተቃጠለባቸው ንብረት የተዘረፈባቸው ናቸው። እነዚህ እንግዲህ ለማቋቋም በጣም በርካታ ጥረት እያደረግን ነው። ለሰሜን ሸዋ ዞኑ የተለያየ አካውንት ከፍቶ ድጋፍ የተለየ ገቢ እያሰባሰበ ነው። ግለሰቦች፣ ባለሀብቶች፣ ግል የተለያዩ ኤንጂዎች ድርጅቶችን እያነጋገርን ነው። የአማራ መልሶ ማቋቋም እንደዚሁ ድጋፍ አድርጎልናል። ደብረ ብርሃን ዩኒቨርሲቲ ድጋፍ አድርጓል። አሁን መልሰው ለማቋቋም የተለያዩ ስራዎች እየሰራን ነው። ከአዲስ አበባ ሴቶች ማህበር ጋሳን ክፍለ ከተማ ሴቶች ማህበር በትናንት ነረች የተለያዩ አልባሳት፣ የተለያዩ ነገሮች ይዘውልን መጥተዋል። እንደዚሁም ማግኘታቸው በአሜሪካ የሆኑ የአሜሪካ መልሶ ማቋቋም እንደዚሁ በአካባቢያችን ተገኝተው የተለያዩ ድጋፎች ሰጥተዋል። ቀጣይ ድጋፍ እንደሚያደርጉልን ቃል ገብተውልናል። እንግዲህ እኛ እየሰራን ያለ ነው። በአንድ በኩል የሰላምና የጸጥታውን የማረጋጋት ሁኔታ እየሰራን፣ በሌላ በኩል ጎን ለጎን ደግሞ የተለያዩ ድጋፍ ለሚያስፈልጋቸው እርዳታ የደረሰንን እያሰራጨን ነው።
በግጭቱ ከተፈናቀሉ በኋላ 5 ቤተሰቦቻቸው በአጣዬ ማቆያ፣ እሳቸውና አንድ ልጃቸው ደግሞ በዋጮ ጎጥ ኤዶ ቀበሌ ድንኳን ውስጥ በመኖር ላይ መሆናቸውን የሚናገሩ ታወቀ ጸጋዬ ለእሳቸውና ለመሰል ተፈናቃዮች የዕለት ምግብ በማቅረብና አልባሳት በመስጠት ኢትዮጵያውያን ላደረጉላቸው ድጋፍ አመስግነዋል።
ቆንጆ ነው። ዞሮ ማህበረሰቡም ድጋፍ እያደረገልን፣ ትናንትናም ከአዲስ አበባ ያሉ ሰዎች የተወሰኑ ዱቄት ለአልባሳት ከአጎራባች ቀበሌዎችም ለሄድ ለዝ ያዋሱ እያደረጉ ነው። መንግስት በወረዳው አማካኝነት ዱቄት ሰጥቶን ተከፋፍለናል።
ከአዲስ ዓለምና ጌሶ ቀበሌ በግጭቱ ምክንያት ከሶስት ቤተሰቦቻቸው ጋር ተፈናቅለው ከቆዩ በኋላ ቀያቸው መመለሳቸውን የሚናገሩት ጋሻው ሞገስ በበኩላቸው ጥለውት የሄዱት መኖሪያ ቤታቸው በሳት በመውደሙ በርካቶች ጋር በድንኳን ለመጠለል እንደተገደዱ ያስረዳሉ። ይሁን እንጂ መጠለያ ቦታዎቹ ለዚህ ተብለው ባለመሰራታቸው በርካታ ጥረቶች እንዳሉባቸው አልሸሸጉም።
አስቸግራል። ውሃ እጥረት አለ። በዛ ላይ የምግቡ እጥረት አለ።
ለዘመናት አብረው የኖሩ ህዝቦች አይጋጩም። ቢጋጩም ለዘመናት ባጎለበቷቸው የግጭት መፍቻ ዘዴዎች እርቅ ሲያወርዱ ቆይተዋል ይላሉ የወረዳው አስተዳዳሪ ደምሰው መሸሻ። ከቅርብ ጊዜያት ወዲህ የሚስተዋለውና ወደ ብሔር ግጭት ለማስጠጋት የሚደረግ የተደራጀ ሴራ መኖሩን የሚያመላክቱ እንቅስቃሴዎች ስላሉ ህዝቡ ወንጀለኞችን በማጋለጥ መንግስት የህዝቡን ደህንነት በማረጋገጥ በአካባቢው ዘላቂ ሰላም እንዲሰፍን ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የሶማሊያ ታችኛው ምክር ቤት የተናጠል ስብሰባ በማካሄድ የፕሬዝደንት መሐመድ አብዱላሂ ፈርማጆን የስልጣን ጊዜ ለሁለት ዓመታት አራዝሟል። የላይኛው ምክር ቤት ውሳኔው ህገ መንግስቱን የጣሰ ነው ቢልም የታችኛው ምክር ቤት በምርጫ ጉዳይ ላይ በበላይነት ማሳለፍ እንደሚችል ተገልጿል። መሐመድ ካሂዩ ከሞቅዲሾ የላከውን ዘገባ ስመኝሽ ቆይታ ቀርበዋለች።
የሶማሊያ የታችኛው ምክር ቤት የፕሬዝዳንቱን ስልጣን በሁለት ዓመት ያራዘመው ከፍተኛ በሆነ የድምጽ ብልጫ ነው። ፓርላማው ባካሄደው ልዩ ስብሰባ ላይ የተገኙት 149 የህግ አውጪዎች ለውሳኔው ድጋፋቸውን ሲሰጡ 3 ተቃውመውታል። አንድ የህግ አውጪ ደግሞ ድምጽ አልሰጡም። ውሳኔው ከተላለፈ ከአንድ ደቂቃ በኋላ የላይኛው ምክር ቤት ተቃውሞውን ያሰማ ሲሆን አፈጉባኤው የታችኛው ፓርላማ ያስተላለፈው ውሳኔ ህገ መንግስቱን የጣሰ ነው ሲሉ ተናግረዋል። ሆኖም የሶማሊያ ህገ መንግስት ላይ የሰፈረው አንቀጽ የታችኛው ምክር ቤት በምርጫ ጉዳዮች ላይ የበለጠ ስልጣን እንዲኖረው ሰጥቶታል። የሆነው ሆኖ ግን የዘገየው የሶማሊያ የፓርላማ ምርጫ በቅርብ ጊዜ ሊካሄድ የሚችልበት ምንም አይነት ፍንጭ የለም። ባለፈው አመት መጨረሻ ላይ ሊካሄድ ታስቦ የነበረው ምርጫ ገና ሳይጀመር ምርጫውን ማን ይቆጣጠረዋል በሚል ጉዳይ ላይ የፖለቲካ አመራሮች ባለመስማማታቸው መቋረጡ ይታወሳል። የአፍሪካ ህብረት፣ የአውሮፓ ኮሚሽን እና ሌሎች ዓለም አቀፍ አካላት ተደጋጋሚ ግፊት ቢያደርጉም በጉዳዩ ላይ የተደረገው ውይይት ውጤት አልባ ነበር። የፓርላማው አፈ ጉባኤ መሐመድ ሙርሳል ሰኞ ዕለት በሰጡት መግለጫ የህግ አውጪዎች ለህዝቡ ባላቸው ውክልና መሰረት እንደዚህ አይነት ሁኔታዎች ሲፈጠሩ እርምጃ የመውሰድ ኃላፊነት አለበት ብለዋል። አፈ ጉባኤው አክለው አሁን ሀገሪቱ ያለችበት ሁኔታ የምርጫውን መዘግየት ያስከተለው የፖለቲካ አለመስማማት እንዲቀጥል አይፈቅድም ካሉ በኋላ እኛ የህዝቡን ፍላጎት እንወክላለን፣ ህዝቡ ደግሞ የእኛን ውሳኔ እየጠበቀ ነው። በዛ ምክንያት ነው ለምርጫው ለመዘጋጀት አሁን ያለውን ስልጣን ለሁለት ዓመት ለማራዘም የወሰን ነው ብለዋል። የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በየካቲት 8 አብቅቶ የነበረው ፕሬዝዳንት መሐመድ አብዱላሂ ፈርማጆ የታችኛው ምክር ቤት ያሳለፈውን ውሳኔ በደስታ በመቀበል በትዊተር ገጻቸው ላይ ባስተላለፉት መልእክት ይህ ህዝቡ የራሱን እድል በራሱ እንዲወስን ታሪክ የፈጠረለት አጋጣሚ ነው ብለዋል። ሆኖም በቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሂሬ የሚመራው ተቃዋሚ ፓርቲ የፕሬዝዳንቱን ስልጣን ማራዘም አሉታዊ ክዋኔ እንደሚያስከትል አስጠንቅቀዋል። ተሰናባቹ ፕሬዝዳንት በህገወጥ መንገድ ስልጣናቸው ማራዘማቸው አደገኛ አካሄድ እንደሆነ የሶማሌ ህዝብ ማወቅ አለበት ሲሉ ካሂሬ ተናግረዋል። አክለውም መሪዎች በዚህ ጉዳይ ላይ ጥንቃቄ ካላደረጉ ታሪክ ይፈረዳቸዋል ብለዋል። ፓርላማው ውሳኔውን ካሳለፈ በኋላ በሶማሌ ውስጥ የጸጥታ ጥበቃው የተጠናከረ ሲሆን ተጨማሪ የጸጥታ አባላት በፓርላማው አካባቢና በተለያዩ መንገዶች ላይ እንዲሰማሩ ተደርገዋል። ቀደም ሲል ከፍተኛ ስልጣን ያላቸው የፖሊስ ኮማንደር በምርጫው ዙሪያ የሚደረገው ድርድር እንዲቀጥል ለማድረግ ፓርላማውን መበተናቸውን ከገለጹ በኋላ የፖለቲካ ለመረጋጋት ተከስቶ ነበር። የሞቃዲሾ ፖሊስ አካል የሆኑት ብርጋዴር ጀነራል ሳዲቅ ኡመር ህግ አውጪዎቹ ስልጣን ከማራዘም ይልቅ ድጋሚ ምርጫ እንዲደረግና ጠቅላይ ሚኒስትሩ መሐመድ ሐሰን ሮብልም ኃላፊነታቸውን እንዲወጡ ሲወተውቱ ቆይተዋል። ሆኖም መግለጫውን ከሰጡ ከደቂቃዎች በኋላ መንግስት ከኃላፊነታቸው በማንሳት የፖሊስን ስነ ምግባር በመጣስ ከሷቸዋል። በመሐመድ ካህዬ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ወደ ዩናይትድ ስቴትስ እናመራ ደግሞ የዩናይትድ ስቴትስ ጋውጮች በዚህ ሳምንት ወደ ዋሽንግተን ይመለሳሉ። ፕሬዝደንት ጆ ባይደን ያቀረቡት $2 trillion የመሰረተ ልማት በጀት ቀዳሚ አጀንዳቸው እንደሚሆን ይጠበቃል። ይህን አስመልክቶ የአሜሪካ ድምፅ ዘጋቢ ሚሸል ኪዮን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ፕሬዚደንት ጆ ባይደን በዚህ ሳምንት ከዲሞክራትና ሪፐብሊካን የጋሪዎች ኮሚቴዎች ጋር ተገናኝተው የአገሪቱ መንገዶችና ድልድዮች የሚሻሻሉበት ፈጣን የኢንተርኔት አገልግሎት፣ ፈጣን የባቡር መስመሮች በሚዘረጉበትና በሌሎች የመሰረተ ልማት ጥቅል ቅዳቸው ላይ ይነጋገራሉ። ባይደን ይህን ሲያደርጉ የሚገጥማቸው በዚህ ዓመት መጀመሪያ ላይ በኮቪድ-19 የተጎዳውን ኢኮኖሚ ለመታደግ ከጠየቁት $1.9 trillion እርዳታ ጋር ተመሳሳይ ነው። ከሪፐብሊካን ፓርቲ አባላት ጋር መሰረተ ልማት ሲባል ምን ምን ነገሮችን እንደሚይዝና ገንዘቡ ከየት ከየት መጥቶ እንደሚከፈል መተማመን ይጠበቅባቸዋል ወይስ የዲሞክራቶቹን ድጋፍ ብቻ አግኝተው ወደፊት መጓዝ ይኖርባቸዋል የሚለው አጠያያቂ ነው። ምክንያቱም 100 አባላት ያሉት የመወሰኛው ምክር ቤት 50 ዲሞክራቶችና 50 ሪፐብሊካን የተካፈሉበት ሲሆን አብላጫውን ድምጽ ለማግኘት የምክትል ፕሬዝዳንቷን ካማላ ሃሪስን ገላጋይ ድምጽ ማግኘት ይኖርባቸዋል። እስካሁን ባይደን የመረጡት ሁለቱንም ፓርቲዎች የጋራ ድጋፍ ማግኘቱን ነው። የዩናይትድ ስቴትስ የኃይል ምንጭ ሚኒስትር ጄኒፈር ግራንሆልም በኤቢሲ ቴሌቪዥን ላይ የባይደን ምርጫ ምን እንደሆነ እንደሚከተለው አብራርተዋል።
The president is willing to negotiate what this looks like. He knows that that his current plan is going to be changed. That's the nature of compromise. So
እንደሚመስለው ፕሬዝዳንት ባይደን ለመደራደር ዝግጁ ናቸው። አሁን ያለው ቅድ እንደሚለወጥ ይገነዘባሉ። ይህ ሁሉንም ነገር ተደራድረህ የምትወስንበት ሀገር ነው። ያቀረቡት አንድ ጥቅል ጉዳይም ይሁን ዝርዝር ጉዳይ ከሪፐብሊካን አባላት ጋር መነጋገር ይፈልጋሉ።
የሪፐብሊካን መሪዎች ከወዲሁ ጥቅል እቅዱ እጅግ ከፍተኛ ገንዘብ የሚጠይቅ ነው በማለት ተቃውሞቸውን ማሰማት ጀምረዋል። ባይደን እቅዱን ተግባራዊ ለማድረግ የገንዘብ ምንጭ አድርገው ያቀረቡትን መንገድ አልተቀበሉትም። ባይደን በትላልቆቹ የንግድ ኩባንያዎች ላይ አሁን ያለውን የ21% ቀረጥ በመጨመር ወደ 28% ለማሳደግ ያሰቡትንም ተቃውመዋል። ይህ ፕሬዝደንት ትራምፕ ከአራት ዓመት በፊት ከንግድ ድርጅቶቹ ላይ ያነሱትን ቀረጥ በከፊል ሊሽር ይችላል። ሪፐብሊካኖች ከፕሬዝደንት ባይደን ጋር ድርድሩን ማድረግ የሚፈልጉ ሲሆን ኢኮኖሚውን ከኮቪድ ወረርሽኙ ለመታደግ ከተላለፈው የኢኮኖሚው ጥቅል በጀት ወቅት ከነበረው የተሻለ ድርድር ለማድረግ ፍላጎት አላቸው። ከሚሲሲፒ ግዛት የሪፐብሊካን አባል ተወካይ የሆኑት ሴኔተር ሮጀር ዊከር ለኤቢሲ ቴሌቪዥን የሚከተለውን ብለዋል።
We are willing to negotiate with him on an infrastructure package and this $1 trillion number is way too high for me.
በመሰረተ ልማቱ ጥቅል እቅድ ላይ ከሳቸው ጋር መደራደር እንፈልጋለን። ይህ ትሪሊየን ዶላር ለኔ እጅግ በጣም ብዙ ነው። ያን ልነግር ፈልጋለሁ። ድርድር ሲባል ግን ልናድነው ከምንፈልገው እቅድ የተለየ ነገር መሆን አለበት።
የአሜሪካ ሲቪል ኢንጂነሪንግ የማህበረሰብ አባላት በቅርቡ ባወጡት ሪፖርት ለአሜሪካ የመሰረተ ልማት የሰጡት ደረጃ የሲ ማይነስ ደረጃ መሆኑን ተመልክቷል። የኢንጂነሮቹ ቡድን ለአመታት ተዘንግተው የቆዩት መንገዶችና ድልድዮች የተበለሻሹ ሲሆን አውሮፕላን ማረፊያዎች፣ የውሃና የህዝብ ትራንስፖርት አገልግሎት ሰጪ ተቋማት ጥገናን የሚጠይቁ ናቸው ብለዋል።
አሁን ደግሞ ምርጫ ነክ ዝግጅቶች። በደቡብ ምዕራብ ኢትዮጵያ የሚገኙ 5 ዞኖችና 1 ልዩ ወረዳ በአንድነት ለሚደራጀው ክልል የህገ መንግስት አርቃቂ ቡድን የጋራ ቋንቋና የክልሉን ማዕከላት የሚያጠና ግብረ ኃይልና የፕሮጀክት ጽህፈት ቤት መቋቋሙን በደቡብ ክልል ምክር ቤት የተቋቋመ አዲሱ ክልል ህዝበ ውሳኔ አስተባባሪ ኮሚቴ አስታወቀ። የአዲሱ ክልል ምስረታ የሚረጋገጥበት ህዝበ ውሳኔ ከ6ኛው ብሔራዊና ክልላዊ ምርጫ ጋር በተመሳሳይ ቀን እንደሚከናወን ተገልጿል። የአሜሪካ ድምፅ ያነጋገራቸው አንዳንድ የኮንቶ ልዩ ወረዳና የዳውሮ ዞን ነዋሪዎች የውሳኔውን ቀን በጉጉት እየተጠባበቁ መሆናቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
እንደ ክልልነት ይደራጃሉ ተብሎ የውሳኔ ህዝብ ቀን የተቆረጠላቸው 5 ዞኖችና 1 ልዩ ወረዳ ከፋ ዞን፣ ሸካ ዞን፣ ምዕራብ ኦሞ ዞን፣ ዳውሮ ዞን፣ በንች ሸኮ ዞንና የኮንታ ልዩ ወረዳ ናቸው። ዞኖቹ በየደረጃው በሚገኙ በህዝብ ተወካዮቻቸውና በምክር ቤቶቻቸው አንድ የጋራ ክልል ለመመስረት በሙሉ ድምጽ ያሳለፉትን ውሳኔ ተከትሎ ነበር የደቡብ ክልልና የፌደራል መንግስት እንዲሁም የፌደሬሽን ምክር ቤት ለክልል ምስረታው የህዝብ ውሳኔ ሐሳብ ይሁንታ ሰጡት። በደቡብ ክልል ምክር ቤት ተቋቋመው ያድሱ ክልል ውሳኔ ህዝብ አስተባባሪ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ ያከናወን ነው ያሏቸውን ስራዎች ይዘረዝራሉ።
በዚህ ጊዜ እየተደረጉ ያሉ ዋና ዋና ስራዎች የሪፈረንደሙ ስራ በተሳካ ሁኔታ እንዲፈጸም ህብረተሰቡ ይህንን ሪፈረንደሙ ለምን አስፈለገ፣ እንዴት አስፈለገ፣ በእርግጥስ የራሱ ጥያቄ ነው ወይ የሚለውን አውቆ እንዲወስን የህዝብ ግንኙነት ስራዎች እንሰራለን። በተጨማሪ ደግሞ ክልሉ አዲስ የሚፈጠር ክልል በመሆኑ ሊያስፈልጉ የሚችሉ የህገ መንግስት የህግ ማዕቀፍ ጉዳዮችን የመሳሰሉትን የማስተባበር ስራዎችን እንሰራለን።
ክልሉ ከተመሰረተ በኋላ የሚመራበት የህገ መንግስት አርቃቂ ቡድን የጋራ ቋንቋና የክልሉን ማዕከላት የሚያጠና ግብረ ኃይልና ፕሮጀክት ጽህፈት ቤት መቋቋሙንም አቶ ጸጋዬ ተናግሯል። አቶ ጸጋዬ የክልሉ ምስረታ ዋና ዓላማውም የህዝቡን የልማት ጥያቄ መመለስ ነው ይላሉ።
አዲስ ክልል ሆነን ከወጣን በኋላ ምን አይነት የልማት ፍኖተ ካርታ ሊኖረን ይገባል? ምን አቅሞች አሉን? በምንስ መንገድ ነው ፈጥነን ማደግ የምንችለው? የሚለውን የሚያጠና ንዑስ ግብረ ኃይልም አለን። ከዚህ ጋር ተያይዞ ብዙ ጊዜ አዳዲስ ክልሎች በሚፈጠሩበት ጊዜ ምን የጋራ ቋንቋ ይኖራቸው፣ ምን አይነት ሰንደቅ ዓላማ ይኖራቸው፣ ምን አይነት አርማ ይኖራቸው፣ ማዕከላቶቹ እንዴት ይደራጁ፣ የጋራ የክልሉ ሁሉ የጋራ ሊሆኑ በሚችሉ ጉዳዮች ላይ ጥናት የሚያደርግና የውሳኔ ሀሳቦችን ለቀጣይ ለሚቋቋመው ክልል የሚያ ስለዚህ በዚህ መንገድ የተለያዩ ስራዎችን የሚሰራ አንድ የፕሮጀክት ጽህፈት ቤት አቋቁመናል። የፕሮጀክት ጽህፈት ቤቱ አንድ ስራ አስኪያጅ፣ ወደ 5 የሚሆኑ አስተባባሪዎች እና የተለያዩ ባለሙያዎች ያሉት ናቸው። በቅርብ ጊዜ ጽህፈት ቤቱ በክልሉ ርዕሰ መስተዳደር አቋቁሞ ወደ ስራ የገቡበት ሁኔታ ላሉ
በክልል ለመደራጀት የሚያስችለው ህዝበ ውሳኔ ድምፅ መስጫና የአገር አቀፍ ምርጫ በአንድ ቀን እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል እና መራጮች አሁን በምን አይነት መልኩ ነው የተመዘገቡ ያሉት?
በመሰረታዊነት ለሪፍረንደም ተብሎ የሚደረግ የተለየ የመራጮች ምዝገባ የለም። ምክንያቱም የሪፍረንደም ስራ የሚያካሄደው እድሜው ከ18 ዓመት በላይ የሆነ ዜጋ ሁሉ ክልሌ በዚህ መንገድ ይደራጅ ወይም አደራጅ ብሎ የመስጠት መብት አለው። ይሄው ዜጋው እዛው ስላለ ደግሞ መሪዎችን ይመርጣል። እነዚህ መራጮች ናቸው እዛው ሳሉ የሪፍረንደሙን ድምፅ የሚሰጡት። ስለዚህ ድርብ ኃላፊነት ያለበት ህዝብ መሆኑን አውቆ በፍጥነት ተመዝግቦ በፍጥነት ድምፅ ሰጥቶ ዘመናት የነበረውን የዛ አካባቢ የክልል ሆነ የመደራጀት ጥያቄ የሚመልስ ስለሆነ በመራጮች ምዝገባ በፍጥነት ይመዘገባል ብዬ ነው ማስበው።
አቶ ጸጋይ እዚህ ጋር አንድ ጥያቄ ልጠይቆት። እነዚህ ዞኖችና አንድ ልዩ ወረዳ በክልልነት ስደራጁ እዛ አካባቢ በተደጋጋሚ ጊዜ የሚነሳ የሰላም ችግር አለ። ክልል መመስረታቸው በአካባቢ ያለውን የጸጥታ ችግር ይፈታል ብሎ አሁን ማሰብ ይቻላል?
ይሄ ቀጥታ መልሱ በዚህ መንገድ ክልል ሆኖ መደራጀት በራሱ ብቻውን የጸጥታውን ችግር በራሱ አይፈተው። ግን በተነጻጻሪ የአደረጃጀት ጉዳይ ወደ ህብረተሰቡ በቀረበና በተጠጋ ጊዜ በየአካባቢ ያለውን ነገር ተረስቶ ፈጣን ውሳኔ ለመስጠት አመቺ ሁኔታ ይፈጥርበታል። በተለይ ደቡብ ምዕራብ የሚባለው ደግሞ የጸጥታ ችግር ካለባቸው ቦታዎች ያለው ርቀት በጣም ብዙ ነው። ስለዚህ በዚህ ርቀት ካለ አስተዳደር ይልቅ በዛ በምዕራብ አካባቢ የሚቆመው ክልል ለችግሩም ቅርብ ይሆናል፣ ለመፍትሄውም ቅርብ ሊሆን የሚችልበት እድል አለ። እድል እንጂ በራሱ የጸጥታ ችግሩን በዚህ መንገድ መደራጀት ይፈታል የሚል ድምዳሜ ልክ አይደለም። እድሉን ግን ይፈጥርለታል። እድሉን በአግባቡ የመጠቀም ያለመጠቀም ጉዳይ የሚደራጀው ክልል በዚህ ጉዳይ ላይ የሚሰራው ዲሞክራሲያዊ አሳታፊና የህዝቦችን እኩልነት የጠበቀ ደረጃውን የጠበቀ ስራ መስራቱ ነው ዘላቂ የሆነ ጸጥታ ስራውን ሊፈታ የሚችለው።
በአንድነት ክልል ከመሰረቱት ዞኖች ውስጥ የዳውሮ ዞን ታርጫ ከተማ ነዋሪ አቶ እድሜንም እያሱ ለአሜሪካ ድምጽ በሰጡት አስተያየት የክልል ምስረታውን በጉጉት የተጠባበቁ መሆናቸውን ተናግሯል። ዞኖቹ በአንድ ክልል ስር መዋቅራቸው ያስገኛል ብሎ የሚያምኑትንም ፖለቲካውና ኢኮኖሚያዊ ፋይዳ ዘርዝረዋል።
ከደቡብ ክልል ጋር አብረን ስንኖር የኢኮኖሚ እኩል ተጠቃሚነት ችግር ነበር፣ የህዝቦች ጥያቄዎች ነበሩ። አንድ አካባቢ የሚደረገው መሰረተ ልማቶች ሌላው አካባቢ አይደረግም የሚል የህዝብ ከፍተኛ ጥያቄ ነበር። ኢኮኖሚ እኩል ተጠቃሚ አልነበረም ነበር። ከዛም ባሻገር የፖለቲካል ተጠቃሚነታችንም በተለይ እንደ ዳውሮ ዞን እኩል ተሳታፊዎች አልነበርንም። ጠቀሜታው አንደኛው ምንድን ነው? እነዚህ ህዝቦች በራሳቸው በስነ ልቦና እጅግ በጣም የተቀራረቡ ህዝቦች ናቸው። ከዛም ባሻገር ደግሞ መልክዓ ምድሩ፣ ተፈጥሯዊ አቀማመጡ፣ ሁሉም አካባቢ በጣም በተፈጥሮ ሪሶርስ በጣም ሀብታም የሆነ አካባቢ ነው።
አንድነታችንን ያጠናክራል፣ ተጠቃሚም እንሆናለን ያሉት ደግሞ የኮንታ ልዩ ወረዳ ነዋሪ ማሬ በቀሌ ናቸው።
አንደኛ እዛው አካባቢ ያሉ ህዝቦች ይበልጥ ትስስር እንዲፈጥሩ ያደርጋል።
ይኖራቸዋል። ከዚህ ቀድሞ በነበረው በንግድም በማህበራዊም በኢኮኖሚም የተሳሰሩ አካባቢዎች ናቸው እና አንድ መሆናቸው ደግሞ መሰረተ ልማቶች እንዲዘረጉ ያደርጋል። የኢኮኖሚ አውታሮች ይስፋፋሉ እና ይበልጥ ግንኙነታችንን ያጠናክርልናል። አንድ ላይ ተባብሮ ለመስራትም ቅድመ ዝግጅቶች፣ የተለያዩ የስራ ድሎች ይፈጠራሉ። ምክንያቱም ትስስራችን እየጠነከረ ስለሚመጣ አብሮ ለመስራት በዛው በተዋቀረው ስብስ በጋራ በመሆን ግጭት እያደረገ
የአዲሱ የደቡብ ምዕራብ ኢትዮጵያ ክልል ውሳኔ ህዝብ ከስድስተኛው ብሔራዊና ክልላዊ ምርጫ ጋር በተመሳሳይ ቀን እንደሚከናወን የተገለጠ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት የውሳኔ ህዝብ ምልክቶችን ይፋ አድርጓል። በዚህ መሰረት የክልል ምስረታውን ለሚደግፉ የባለ ስድስት እጅ ጥምረት ዞኖችና ልዩ ወረዳው ከደቡብ ክልል ጋር ይቀጥል ለሚሉት ደግሞ የጎጆ ቤት ምልክት ተመርጧል። በውሳኔ ህዝብ ድምጽ መሰረት እነዚህ ዞኖችና አንድ ልዩ ወረዳ በክልልነት እንደራጃለን የሚል ውሳኔ ብልጫ ካገኘ 11ኛው የኢትዮጵያ ክልላዊ መንግስት ይሆናል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተከበራችሁ አድማጮቻችን፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። እስከ አውሮፓውያኑ 2030 ዓመተ ምህረት ድረስ ከ20 ሚሊዮን በላይ ስራዎችን ለዜጎቿ ለመፍጠር ያቀደችው ኢትዮጵያ እቅዴን ያሳካሉ ያለቻቸውን ስልቶችና መርሃ ግብሮችን መተግበር ጀምራለች። በቅርቡ ይፋ ከሆኑት መካከል አንዱ በሳይንስና ቴክኖሎጂ ተኮር ትምህርቶች ለሚመረቁ በ100,000 ለሚቆጠሩ ወጣቶች እድል እንደሚከፍት የተነገረለት በእንግሊዝኛ ምህጻሩ ፍሮግ የተሰኘው መርሃ ግብር ነው። የዲጂታል ኢኮኖሚውን ያሳድጋል የተባለው መርሃ ግብሩ ኢትዮጵያን ወጣቶች ዓለም አቀፍ አገልግሎት ፈላጊዎችን ካሉበት ሆነው በማገልገል ራሳቸውን የሚያሻሽሉባቸውን አሰራሮች እንደያዘም ሰምተናል። ስለ መርሃ ግብሩ ለማወቅ ሀብታሙ ስዩም የኢትዮጵያ የስራ ዕድል ፈጠራ ኮሚሽን ከፍተኛ አማካሪ የሆኑትን አቶ በርናርድ ላውረንዲዩ አነጋግሯል። ሀብታሙ ለአቶ በርናርድ አስቀድሞ ያቀረበው ጥያቄ ኢትዮጵያ ከሌሎች መስኮች በተለየ ለምን በዲጂታል ኢኮኖሚ ላይ ማትኮር ፈለገች የሚል ነው።
እንግዲህ በሌላ ዓለም ላይ የሚታየውም ሩጫ ወደ ዲጂታል የመግባት ሩጫ ነው እና ኢትዮጵያም ምንም የሚለይበት ነገር የለም። እንደውም እንደኛ ያሉት ሀገሮች በታዳጊ የሆኑ ሀገሮች በፍጥነት ወደ ዲጂታል ዓለም እንደውም መግባት አለባቸው። ቢኮዝ አንዳንድ ነገሮችን ተፈንጥሮ ሊፕሮግ አድርጎ መግባት ይችላሉ እና እንደውም እንደ ኢትዮጵያ ያሉት ሀገሮች ሌጋሲ ሲስተም ማለት ከዚህም በፊት አሰራሮች ስለሌሉ ሞር እድል አለን ማለት ነው። ቶሎ ብለን ወደ ዲጂታል ዓለሙ መግባት እንችላለን ማለት ነው እና አሁን ለምሳሌ ሲሊከን ቫሌ እንደ ሀገር ብንወስደው፣ ካሊፎርኒያ እንደ ሀገር እንወሰደው ከተባለ 8ኛ ነው በጂዲፒ ቻለም ላይ እና ካሊፎርኒያ እንደሚታወቀው ሆሊውድ አለ። ግን አሁን ደግሞ በጣም ብዙ ጂዲፒ ላይ ከፍተኛ ሼር የያዘው የዲጂታል ስርዓት ነው። ቀው እነ ኡበሮች፣ እነ ጉግሎች፣ እነ ማይክሮሶፍት የጀመሩት ከዛ ነው። በዲጂታል የተመሰረተ ኢኮኖሚ ጂዲፒ ላይ በጣም ትልቅ ሼር እንደሚኖረው ያሳየናል እና ኢትዮጵያም እንደዛውም ብዙ ነገር መሰራት ይቻላል በዲጂታል ዓለሙ ላይ።
ይሄንን ዘርፍ በመላ ሀገሪቱ ለማስፋፋት ያግዛል ተብሎ የቀረበው ስልት በእንግሊዝኛ ምጻሩ ፍሮግ የሚባለው ፍሪላንሲንግ፣ አውትሶርሲንግ ኤንድ ጊግስ ከሚሉት ቃላት የተውጣጣው ሀሳብ መሆኑን በማስገንዘቢያችሁ አንብቤያለሁ። የተጓዳኝ ስራ ከውጭ ተቋማት ጋር መስራትና የሌጣ ስራ ግንኙነት ወደሚለው አጠጋግተን ልንተረጉሞ ሞክረናል። ወደ አማርኛው ፍሮግ የተባለው ስትራቴጂ ይዘት ምንድን ነው? በምንስ መልኩ ነው ሀገሪቱን ሊጠቅማት የሚችለው?
ፍሮግ የምንለው በእንግሊዝኛው ነው። እስቲ መጀመሪያ እኛ እንዴት እንደተረጎምነው እስቲ ለመግለጽ ልሞክር። ፍሪላንሲንግ፣ አውትሶርሲንግ እና ጊግዝ ነው። በጊግዝ ብንጀምር ጥቃቅን የሆኑ ተግባራቶች ናቸው። በመጓጓዝ፣ በመዳረስ፣ በማስዳድ፣ በድህነት እና የመሳሰሉት ጥቃቅን ተግባራቶች ናቸው። በሚሊየን የሚቆጠር የስራ የመፍጠር ካፓሲቲ ያለው ጊግዝ። እንደዛውም ደግሞ በኮንትራክት ብዙ ጊዜ እነዚህ ጊግዞች እንግዲህ በኮንትራክት የታሰሩ ተግባራቶች ናቸውና
በተናጠል ውል ማለት ነው።
አዎ በተናጠል ውል ናቸውና እንደዛም ደግሞ ፍሪላንሲንግ ብናየው ተመሳሳይ ነው። ግን ፍሪላንሲንግ ከፍተኛ ክህሎት አገልግሎት የሚሰጥ ሰው ነው። እንግዲህ በእግ በሂሳብ በአልጎሪዝም በፕሮግራሚንግ በሶፍትዌር ኢንጂነሪንግ እና የመሳሰሉት ከፍተኛ አገልግሎት ነው ማለት ነው። አንድ ፍሪላንሰር ነው። አንድ ኢትዮጵያ ያለ ፍሪላንሰር ከካሊፎርኒያ ወይንም ከቪየትናም ወይንም ከፓሪስ ወይንም ከደርባን ያለ ሰው ጋር አገልግሎት መስጠት ይችላል ማለት ነው። ወደ አውትሶርሲንግ ስንመጣ ደግሞ እንደ ፍሪላንሲንግ ሎካልም እና ግሎባልም አገር አቀፍ እና ዓለም አቀፍ አገልግሎት የመስጠት ኦፖርቹኒቲ አለ። እንግዲህ አውትሶርሲንግ ምንድነው ኤግዛክትሊ? የግብይት ጀርባ ወይንም የመካከለኛው እና የፊት ለፊት የቢሮ ስራዎችን የማከናወን ስራ ነው። ምሳሌ ፓሪስ ያለ አንድ ትልቅ ኩባንያ እነዚህን ስርዓቶችን ዋጋው በጣም ከፍ እያለ ሲሄድ ይሄ ኩባንያ ወደ ሌላ ሀገር የመላክ ኦፖርቹኒቲ ይኖራል ማለት ነው። እስካሁን የታየው ወደ ኢንዲያ፣ ወደ ፊሊፒንስ፣ እንደ አሜሪካ ያሉት ደግሞ አንዳንዴ ወደ ኮስታሪካ የመሳሰሉት የመላክ ኦፖርቹኒቲ አለ። እነዚህ ፕሮሴሶች አሁን እኛ ያልን ያለ ነው ወይስ እንደነ ሳውዝ አፍሪካ እንደነ ኬንያ ወደ እኛ ወደ ኢትዮጵያ እንዲመጡ ነው?
ስለዚህ እንደተረዳሁት ከሆነ በሌሎች ሀገራት በውድ ዋጋ ይሰሩ የነበሩ አገልግሎቶችን ኢትዮጵያ ውስጥ በተሻለ ዋጋ በመስራት ለሀገር ገቢ የማስገኘት አሰራር ነው የሚሆኑ ማለት ነው?
አዎ በጣም ልክ ነው። እና ሀገራችን ምንድን ነው ኮምፒት ማድረግ የምችለው ሲባል አንደኛ በእኛ ሀገር ዲግሪ የሚይዙ በስቴም የምንለው እንግዲህ በቴክኒካል በኢንጂነሪንግ የመሳሰሉት ዲግሪ ናቸው። እና በስቴም ዲግሪ የሚይዙ ልጆች በየአመት ከ200,000 በላይ ናቸው። እኛ ሀገር አሁን ለምሳሌ ከደቡብ አፍሪካ፣ ኬንያ እና ሌላም ሀገር ጋር ስናነጻጽረው በጣም ብዙ የስቴም ዲግሪ ክምችት አለን። ይህን ክምችት እንዴት ወደ ፍሪላንሲንግ እና አውትሶርሲንግ እንጠቀመው ነው አሁን። ከዛም አልፎ ደግሞ እነዚህ ዲግሪ የያዙ ልጆች በጣም ቶሎ ብሎ ወደ አንድ መስክ ወይንም አሁን ለምሳሌ ወደ አይቲ አውትሶርሲንግ እያለ ነበር ወይንም በቢፒኦ መሰልጠን ካለባቸው ቶሎ ብሎ ይሰለጥናሉ። ቢኮዝ በጣም ወጣት የሆነ ወርክፎርስ ነው እና ይሄ በጣም ትልቅ ኦፖርቹኒቲ ነው ለእኛ ሀገር። እነዚህ ትላልቅ ኩባንያዎች ከኢትዮጵያ የሚመጡ ግን ስፔሻሊ ደግሞ አብሶም ከአሜሪካ፣ ከአውሮፓ የመሳሰሉት ሀገሮች ከኛ አገልግሎት ከያዙ ዋጋው ዝቅ ስለሚል ለነሱ በጣም ጥሩ ይሆናል ማለት ነው።
እዚህ ጋር የሚነሳው አንድ ሌላ ጉዳይ አለ። በዚህ አሰራር ውስጥ ለአመታት የቆዩ የዳበረ የትምህርት ስርዓት ያላቸው ወጣቶቻቸው በዚህ አይነት አሰራር ውስጥ የካበተ ልምድ ያላቸው አሉ። ኢትዮጵያ እንደ ጀማሪ ሀገር ከሌሎች ጋር ተወዳድራ የሚፈለገውን አይነት ገቢ ለማግኘት ምን ያክል አቅም አላት? ይህንንስ ውድድር በአሸናፊነት እንድትወጣ ምን አይነት ቅድመ ዝግጅቶች ተደርገዋል?
ይሄ በጣም ጥሩ ጥያቄ ነው። ውድድሩ ቀላል አይደለም። ግን አሁን በላይት ማኒፋክቸሪንግ ያየነው እንግዲህ በሳውት ኢስት ኤዥያ እንደነ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሴስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረገን ነው? እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ ለምን ቢባል ያው እንግዲህ በዝቅ የሆነ አገልግሎቱ መስጠት ስለሚቻል ኢትዮጵያ እንግዲህ እነዚህን ቢዝነሶች ለመሳብ እየሞከረች ነው። አውትሶርሲንግ አለሙም እንደ እንደ ፊሊፒንስ ያሉት አገራቶች አሁን የነሱ ዋጋቸው ተመጣጣኝ እየሆነ አይደለም። ምን እያልን ነው? በተመጣጣኝ ዋጋ እነዚህን ቢዝነሶችን መሳብ እንችላለን። ቅድመ ዝግጅቱ ምን ይመስላል ከተባለ ደግሞ እንግዲህ አይሲቲ ፓርክ ብዙ ዝግጅቶች እየተደረጉ ናቸው። ኮኔክቲቪቲውን በደንብ ለማስተካከል እየተሞከረ ነው። እንደምታውቁት ቅርብ ጊዜ ዴታ ሴንተርዞች ከአምስት የሚሆኑ አራት ከግል ዘርፉ እና አንድ ደግሞ ከፐብሊክ ሴክተር ተወጣጡ ዴታ ሴንተርዞች አሁን በቅርብ ጊዜ እየተገነቡ ነው እና የመረጃ ማዕከሎች እንግዲህ እየተገነቡ ነው የመሳሰሉ። ግን ከአይሲቲ ፓርክ ደግሞ ስንወጣ ሌላም ቅድመ ዝግጅቶች እየተደረጉ ናቸው። አንዳንድ እነዚህ ከመንግስት ያሉ አካላቶች ስለ አውትሶርሲንግ ምን ምን መስራት እንዳለብን እየተዘጋጀን ነው። አሁን ለምሳሌ ስራ እድል ፈጠራ ኮሚሽን ላይ የፍሮግ ግብረ ኃይል መስርተናል። እስከ 15 የሆኑ ከግል ዘርፉ የተወጣጡ በጣም የጠነከሩ ኩባንያዎች ናቸው። ለመጥቀስ ያህል ስለ አውትሶርሲንግ ስላነሳን ከኤክሴለረንት ብንጀምር፣ ከአርንዲ ግሩፕ፣ ኤምኤምሲ ዋይቴክ እንግዲህ እነዚህ ከኦልሞስት 150 ሰዎችን እያሰሩ ናቸው እያንዳንዶቹ ማለት ነው። እና ከዛም በላይ ደግሞ የማደግ ካፓሲቲ አላቸው።
ፍሮግ ከተሰኘው ስልት ጎን ለጎን የስራ ፈጠራን ለማበረታታት የተለያዩ መርሃ ግብሮችና ውድድሮችን እያደራጃችሁ እንደሆነም ሰምተናል።
ጥሩ ሰው። አሁን አንትረፕነርሺፕ ላይ እንደውም ቅርብ ጊዜ ትልቅ የሀገራዊ ንቅናቄ ጀምረን ነበር፣ እንቆጳ የሚል። እንቆጳ እንግዲህ የስራ ፈጠራ የእያንዳንዱ የሀገራችን ዜጋ ስራ መፍጠር እንደሚችል፣ ስራ መፈለግ ብቻ ሳይሆን ስራ መፍጠር፣ ይህን አይዲያ ወይንም የቢዝነስ ኮንሴፕት ከያዘ እንዴት ነው ይህን ቢዝነስ ኮንሴፕት ወደ ቢዝነስ ሞዴል የሚቀይረው? እንዴት ነው ሰክሴስፉል ደግሞ እንዴት ነው የሚሆነው? እና
ስለዚህ ጠቅለል ባለ ሁኔታ የንግድ ሀሳቦች ተጨባጭ የንግድ እንቅስቃሴዎች እንዲሆኑ የሚያግዙ መርሃ ግብሮችን ነው ማለት ነው እየዘረጋችሁ የምትገኙት?
አዎ፣ ልክ ነው፣ ልክ ነው።
ከመለያየታችን በፊት በተለያዩ ሀገራትም ኖረሃል። ከእነሱ ጋር ስታነጻጽረው በኢትዮጵያን የሚሰሩ የቴክኖሎጂ ፈጠራዎች ከመላው ዓለም ጋር ለመወዳደር ምን ያክል ብቁ ናቸው? ምንስ ማሟላት ይኖርባቸዋል?
ያሉት ኢኖቬሽኖች ስናያቸው ኢትዮጵያ በጣም ግሩም ናቸው። ምንም ከሌላ ሀገር ጋር የሚተናነሱ አይደሉም። እኛ ሀገር የተቸገርነው የመረጃ ወይንም የኢንፎርሜሽን አለመቅረብ ነው እና ብዙ ጊዜ አናቅም። እና በጣም አመሰግናለሁ ይህን መድረክ እንደውም ስለፈጠርክ። በጣም ብዙ ስታርታፖች አሉ እንግዲህ የሚፈቱት ችግሮች እና ኢኖቬሽን ሌቭላቸው በጣም ከፍተኛ ነው። ምንም ከሌላ ሀገር ጋር አይተናነስም። ትንሽ እኛ ለየት የሚያደርግን አንዳንድ ጊዜ የኳሊቲ ስታንዳርዳችን
የጥራት ቁጥጥር ወይም የጥራት ሁኔታ ማለት ነው።
ኤግዛክትሊ። ያው የጥራት ቁጥጥር ላይ አንዳንድ ጉለቶች አሉ እና እነዚህንም ባይዘዌ ለመፍታት እየተሞከረ ነው። ግን እነዚህ ነገሮች ደግሞ የሚፈቱ በፖሊሲ ሳይሆን ብዙ ጊዜ በኤክስፔሪንስ ነው፣ በኤክስፖዠር። ሶ እነዚህን ኤክስፔሪንሶች ትሬኒንጎችን ለማቅረብ እየተሞከረ ነው። አሁን አብዛኛው ጊዜ የምናየው እኛ ሀገር እነዚህ ስታርታፖች ቢቱሲ ማለትም ከአንድ ቢዝነስ ወደ አንድ ግለሰብ የሚሄዱ አገልግሎት የሚያቀርቡ ቢዝነሶች ናቸው። እነዚህ ስታርታፖች ቀስ ብለው ደግሞ ከአንድ ቢዝነስ ከነሱ ወደ ሌላ ቢዝነስ አገልግሎቶችን ማቅረብ ከቻሉ፣ ሌላም ሀገር ላይ የምናየው እንደዛው ነው። ብዙ ጊዜ ቢቱቢ የምንለው ነው ቶሎ ብሎ የሚያድገው እና ትንሽ እዚህ ላይ ለመስራትም እየተሞከረ ነው በፕሮሞሽን በፖሊሲም እና ተስፋችን ይኸው ነው።
እጅግ በጣም አመሰግናለሁ አቶ በርናርድ ላውሬን ድዩ፣ የኢትዮጵያ ስራ ፈጠራ ኮሚሽን ከፍተኛ አማካሪ ነዎት። ለነበረን አጭር ቆይታ በእጅጉ አመሰግናለሁ።
በጣም አመሰግናለሁ።
በመጨረሻም ሳምንታዊው ፕሮግራማችን ስፖርት ይቀርባል።
የቤትኪንግ የኢትዮጵያ ፕሪምየር ሊግ 18ኛ ሳምንት ጨዋታዎች መከናወን ጀምረዋል። ትናንት እሁድ ሚያዝያ 3 2013 በተደረጉ ጨዋታዎች ኢትዮጵያ ቡና ሰበታ ከነማን 2-1 አሸንፈዋል። ሐዋሳ ከተማ ከጅማ አባጅፋር ጋር ተጫውቶ 1-1 አቻ ወጥተዋል። ውድድሩ ዛሬና ነገ ላይ ቀጥሎ ድሬዳዋ ከተማ ከወላይታ ድቻ፣ ወልቂጤ ከተማ ከሲዳማ ቡና፣ ፋሲል ከነማ ከባህር ዳር ከተማ፣ አዳማ ከተማ ደግሞ ከሀዲያ ሆሳና ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። እስካሁን በተደረጉ ጨዋታዎች ፋሲል ከነማ የውድድሩን ምዕራፍ ይመራል። ኢትዮጵያ ቡናና ባህር ዳር ከተማ ይከተላሉ። የከፍተኛ ጎል አስቆጣሪዎችን ሰንጠረዥ የሚመራው አቡበከር ናስር ሲሆን እስካሁን በተደረጉ ጨዋታዎች 22 ጎሎችን አስቆጥሯል። ለኢትዮጵያ ቡና የሚጫወታል ሙጂብ ቃሲም ከፋሲል ከነማ በ17 ጎሎች፣ ጌታነ ከበደ ከቅዱስ ጊዮርጊስ በ11 ጎሎች ይከተሉታል። ትኩረትን ወደ ሳበው ሌላ ስፖርታዊ ወሬ እንሻገር። የደቡብ ሱዳን የሴቶች ብሔራዊ ቡድን በታሪኩ የመጀመሪያ የሆነውን ዓለም አቀፍ የወዳጅነት ጨዋታ ከኢትዮጵያ አቻው ጋር አድርጓል። ቡድኑ ታዲያ 11-0 ተሸንፏል። የኢትዮጵያ ብሔራዊ ቡድን ከወረደው የጎልዶፍ 7ቱን ያስቆጠረችው ሎዛ አበራ ናት። በቡድኑ ታሪክ በአንድ ጨዋታ በርካታ ጎሎችን በማስቆጠር ባለታሪክም ሆናለች። ቀሪ 2 ጎሎችን አረጋሽ ከልሳ፣ አንድ ተጨማሪ ጎልን ደግሞ ሴናፍ ዋቆማ አስቆጥረዋል። 11ኛዋን ጎል በገዛ ቡድኗ መረብ ላይ ያገናኘችው ሞኢሲቶ አሲንዞ ናት። ጨዋታው በመብራት መቋረጥ ምክንያት በሁለት ቀናት ውስጥ እየተጠናቀቀ ነው። ከሰባ በመቶ በላይ ጃፓናውያን ሀገሪቱ የምታዘጋጀው ኦሎምፒክ እንዲዘገይ አሊያም እንዲሰረዝ እንደሚፈልጉ አንድ የሀገሪቱ ጋዜጣ ያሰባሰበውን የህዝብ አስተያየት አጣቅሶ ይፋ አድርጓል። ኬዮዶ የተሰኘው የዜና ተቋም በዛሬው ዕለት ይፋ እንዳደረገው ሊጀምር 100 ቀናት ገደማ የቀሩት ኦሎምፒክ እንዲሰረዝ የሚፈልጉት ወደ 40 በመቶ ይጠጋሉ። 33 በመቶውን የሚሸፍኑት ደግሞ ለሌላ ጊዜ መተላለፍ አለበት ባይ ናቸው። ከ25 በመቶ ያነሰው ህዝብ ብቻ ውድድሩ እንዲካሄድ ፍላጎት እንዳለው አሳይቷል። በዓለም አቀፍ የኮቪድ-19 ወረርሽኝ ሳቢያ ከፍተኛ አጣብቂኝ ውስጥ የገባው ኦሎምፒክ ከመላ ዓለም የሚመጡ ተመልካቾች እንደማይታደሙበት ከዚህ ቀደም መገለጹ አይዘነጋም። ዘገባው የሮይተርስ ነው።
ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።